ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
ዛሬ ቀኑ መጋቢት 16 ቀን 2015 ዓ.ም ሳምንታዊ ዝግጅታችንን ጀምረናል። እንደተለመደው ዜና እንኳን ባይኖርም ወቅታዊ በሆኑ ጉዳዮች ላይ ከውይይታችን እናደርጋለን። ቆይታችሁ ከኛ ጋር እንዲሆን እየጋበዝኩኝ ወደ ፕሮግራማችን እናመራለን። አሸናፊ ይሰማሃል?
አዎ ይሰማኛል።
እንግዲህ በመጀመሪያ ሶስተኛ ቀኑን ለያዘው ለረመዳን ለሙስሊም ወንድሞቻችንና እህቶቻችን አድማጮቻችን እንኳን ለረመዳን ጾም እንደደረሳችሁ እያለን ጾማችሁ የተባረከ የተቀደሰ ለህዝቡ ለሀገሩም ለወገናችንም የምትጸልዩበትና ምህረትን የምታመጡበት ጊዜ እንዲሆንላችሁ እመኛለሁኝ እንመኛለን። እንግዲህ የክርስትናው ሃይማኖት የተዋህዶ አሁን አምስተኛ ሳምንቱን ይዘናል። እናንተም እንግዲህ በጾም በጸሎታችሁ አግዙ። ሁለቱ ትላልቅ ሃይማኖቶች እንግዲህ ሀገራችንን ቀጣርቀው ያዙትና ታሪካችንን ያሳመሩትም ያስጠሩትም እንደመሆናቸው መጠን ታላቅነት አላቸው። ስለዚህ ሁለቱም ጾሞች በአሁኑ ጊዜ አንድ ላይ ጾማሉ። የሚገርመው ፍቹም የሶስት ቀን ልዩነት ነው የሚሆነው። አሁን እንዳየሁት የካላንደሩን ስመለከተውና በአንድ ሳምንት ውስጥ ሁላችንም ጾማችን ፈታናል፣ ምስጋናችንም እንዘክራለን። እስቲ ወደ የሀገራችን ሁኔታ በየሰዓቱ ይለወጣል። ጠቅላይ ሚኒስትሩም እንደ ውሃ ጅረት ነገራቸው ወደታች እየወረደ እያሽቆለቆለ የመጣበት ሰዓት ነው። በጉራጌ ዞን ወልቂጤ ስብሰባ ለማድረግ ሞክረው የተወሰኑ ካድሬዎችን ሰብስበዋል። ጀርመን ሬዲዮ እንዳዳመጥኩት የእኛን ችግር የማያውቁ ለራሳቸው ብቻ የመጡ ሰዎች የተሰበሰቡበት ብለዋል። ግን በጥቅሉ ግን ሲታይ ከዚህ በፊት በሆታ ሲቀበሏቸው የነበረው የጉራጌ ህብረተሰብ በዛሬው ቀን ሊቀበላቸውም አልፈልግም፣ ሊያያቸውም አልፈልግም። ሁለት ምክንያቶች፣ የክልልነት ጥያቄ፣ ውሃ ለመጠየቅ ሄደው የተገደሉበት ሁኔታ እና ደግሞ ከሰሞኑ ከጉራጌ ባለሀብቶች ጋር ተሰብስበው ያወሩት ስፈልግ በአምስት ደቂቃ ውስጥ ጉራጌን ክልል ማድረግ ይችላለሁኝ፣ ነገር ግን አያስፈልገውም፣ እኔ ያውቀለታል የሚል አካሄድ የሰነዘሩበትም ስብሰባ እንደተካሄደ ተደርጓል። እና ይሄ ሁሉ ተደማምሮ እንግዲህ ጠቅላይ ሚኒስትሩ ጉራጌ ሀገር ወልቂጤ ሄደው እንዳሰቡት አልሆነላቸውም። ምን ትላለህ? በእሱ እንጀምረውና ወደ ሌላ ጉዳያችን ይሄዳል።
እሺ፣ የጉራጌ ህዝብ ጥያቄ ህገ መንግስታዊ ነው። ይሄ ህገ መንግስት ስራ ላይ እስካለ ድረስ ክልሉን ብሎ መጠየቅ መብቱ ነው። ምንም ሎጂክ አርጉመንት ወይም እኔ የተሻለልህን ማቀህ እኔ ነኝ ምናምን ብለህ ልትከለክልበት የምትችልበት ምንም ምክንያት የለም። ስለዚህ ፍላጎቱ በኃይል ተገድቦበታል። ይሄ አንድ ነው። በዚህ ላይ ጥያቄውን ሲያቀርብ በህዝባዊ ሰላማዊ ተቃውሞ ላይ እርምጃዎች ይወሰድበታል። ገና ፓርቲ ሬጂስተር ሳያደርግ ይህንን ኮዝ ሊያሳካ ይችላል ተብሎ የተመረጠ ገና የተዋቀረ ፓርቲ፣ ገና ወደ ሂደት የሚቀረው ፓርቲ አባላት ይታሰራሉ። እንዳትነቃነቅ፣ ክንፍሽ እንዳትል። አሁን ቅድም እንዳነሳው የውሃ ችግር መቼም ፋታ አይሰጥም። ምንም ውሃ የላቸው፣ ባካችሁ ውሃ ብሎ ሲወጡ የተሰጣቸው መልስ ጥይት ነው። ከፋው በቃ እና የሚያዋጣኝ መታገል ብቻ ነው በሰላማዊ መንገድ ብሎ ተነስቷል። ጠመንጃ ላይ አነሳም፣ ጫካም አልገባም። ይናበባል፣ አድማዎች ያደርጋል። ጥያቄውን በተደራጀ መልክ ማቅረብ አስፈላጊ መሆኑ ገብቶታል። ይሄ ጎጎት የሚባለውን ድርጅት አዋቅሯል። ገና ሂደት ይቀረዋል መሰለኝ። ትግሉን ሊቀጥል ቆርጦ ተነስቷል። ይሄ ነው እንግዲህ ጠቅላይ ሚኒስትሩ የሄዱት ይሄንን ምላሽ ለመስጠት አይደለም። ለዚህ መሄድ አያስፈልጋቸውም። ለዚህ ምላሽ ለመስጠት ህገ መንግስቱ ስላለ በሱ መሰረት መመለስ ይቻላል። ይሄን በማስመሰልም ለሚዲያ ሲቀርብ በቃ የጉራጌ ህዝብ ሌሎቹ ጋር በአንድነት መኖር ነው የሚፈልገው ምናምን የሚሉ ሲም ብሎ የሚያማምሩ ነገሮች አሉ አይደል? እንደሱ አድርጎ ለማለፍ ከህዝብ ጋር አወያዩ ለማስባል ነው የሄዱት። በዚህ ላይ እሳቸው ሲሄዱ አጀቡ ምናምኑ ህዝቡ ይወጣል። ያንን ታሳይና አቤት የጉራጌ ህዝብ ለዚህ መንግስትና ለጠቅላይ ሚኒስትሩ ያለው ፍቅር ማስባል ነው። የሚገርመው ግን ሲሄዱ ጥቂት የባህል ልብስ የለበሱ ካድሬዎች እና የካድሬ ቤተሰቦች አልባስ ካልሆነ በስተቀር ከተማው አድማ ነው የመጣው። መጀመሪያ የተቃውሞ ሰልፍ ማድረግ ነበር። የተቃውሞ ሰልፉን አደጋውን ስለተገነዘቡት ወደ አድማ ለውጠውታል። ወደ ቤት ውስጥ የመቀመጥ አድማ እና አድማ ነው የመጡ። የሚንቀሳቀሰው እኮ አታይም። ጭር ጭር ነው ያደረጉት ከተማውን። እና ይሄ የሰጡት ምላሽ ነው እንግዲህ እንግዲህ ጠቅላይ ሚኒስትሩ አወያያለሁም ብለዋል። ያወያዩት ግን ማንን ነው ብለህ ስታየው ጉዳዩ የህዝብ ነው። ያወያዩት ግን ህዝብን አይደለም። የተወሰኑ ከየወረዳው የመጡ ካድሬዎች አዳራሽ ውስጥ ገብተው የተወያዩት። እንግዲህ እሱም ቢሆን ውይይቱ ምን እንደተባለና ምን ላይ እንደተስማሙም ጭምር እንኳን መንገር የፈሩ ይመስለኛል። እንግዲህ ተቆርጦ ሂድ ተደርጎ ምናምን ጠቅላይ ሚኒስትሩ የተናገሯቸው ነገሮች ሰሞኑን ሊመጠቁ ይችላሉ። ተቆራርጠው ከዛ የተለየ ግን ምንም አያገኝም። እና ጠቅላይ ሚኒስትሩ ግን ህዝብ ስትገፋው መብቱን ስትነስቀው ዝም ብሎ ዘላለም ተጭኖ እንደማይኖር የጉራጌ ህዝብ አሳይቷቸዋል። ኦፍኮርስ እንዴት አድርገው እንደሚያልፉ ሰሞኑን ታየዋል። እዛ ጋ ያደረጉት ንግግር ተቆርጦ ሂድ ተደርጎ ከዛ እሱ በቴሌቪዥን በፋና በዋልታ እየተላለፈ ከዛ የሆኑ ሰዎች ካሜራ ያቅበታል ሳይጨበጭቡ ምናምን ያሳይና አድርገው ያልፍታል። ግን በልባቸው ያውቁታል።
አንድ
ለክርስቲያን ተመልሰለ ተቆጥቷል። ላ ማስተማሪያም ጭምር የሚሆነው
ለሁሉም ሰው ለህብረተሰቡ ማስተማሪያ ነው። ይሄ እንደው ከዳቦ ከአንድ ብር 15 ሲገባበት ዝም ብሎ አፉን ሸብቦ ከየሚቀመጠውን ሰው አረ ባካችሁ ጥያቄ አለኝ ብሎ ለመናገርም ትምህርት ሊሆን ይችላልና እንግዲህ በምን እንደሚከተል እንደሚታይ እናቅም። ግን በነገራችን ላይ አንድ ቀድም ያልከው ቆርጦ ለምትል ቆርጥ የሚቆርጡና የሚቀጣጥሉት ቴዎድሮስ የሚባል ፊልም ሰሪና ተዋናኝ አለ። አሁን ከቤተ መንግስት ከጠቅላይ ሚኒስትሩ ጋር አብሮ ይሰራል የሚባል ሰው አንድ ጊዜ እዚህ አትላንታ ሙቪ ሲኒማ ለማሳየት መጥቶ ደንበኛ ምናልባት የወጣት ኢህአፓ አመለካከት ያለው ወይንም ደግሞ የቀድሞ አመለካከት ያለው አነጋገሩ ሁሉ በቃ ግንፍል ይሄ አውቃለሁ ባይ ነው። እና እሱ ከእሳቸው ጋር እንደሚሰራው ለብዙ እየተነገረ ነው። አንዳንዴ በጣም እንትን የሆኑ ቪዲዮዎች ሲቆራረጡ የምትመለከታቸው ከዛ ከሲኒማ ሙያም ተግባር ጋር የተያያዘ ይመስለኛል። ነው ለመጠቋም ያህል ነው። ወደ እና ከዚህ በላይ እንግዲህ እንትን የምናደርገው አንችልም። እንግዲህ በተቻለ የጉራጌ ህብረተሰብ ትምህርት ያስተምራል የሚል ግምት አለ። ሌላው ትልቁ የሳምንቱ አጀንዳ ባለፈው ሳምንትም ጀምረነው ነበረ፣ ጌታቸው ረዳ የትግራይ ክልላዊ መንግስት የሽግግር መንግስት አይደለም የኢንትሪም ጋቨርንመንት ምንድን ይባላል? ኢንትሪም ጋቨርንመንት
ሽግግር ጊዜያዊ
ይባላል። እንደዛ ነገር ነው። ግን ኢንትሪም የተወሰነ አጭር ቀን ነው። የሽግግር መንግስት እንኳን ብዙ አለው፣ ግን ኢንትሪም ጋቨርንመንት ብዙ ጊዜ አጭር ጊዜ ነው የሚሆነው። ለማንኛቸውም ጠቅላይ ሚኒስትሩ ሾም ያለሁኝ በዚህ አንቀጽ በዛ አንቀጽ በዚህ አዋጅ በዛ አዋጅ ይላሉ። የአዋጁ ቁጥር ስትመለከተው ጌታቸው የተወለደም አይመስለኝም። እንኳን ጦርነት እንትን አድርጎ በዛ ለማንኛቸውም ጠቅላይ ሚኒስትሩ ሾም ያለሁኝ ብለው ጌታቸው ረዳ ተሹመዋል ለትግራይ መንግስት። አንድ ትልቅ ነገርና ጥሩ ነገር ነው። በመሀል ላይ ከሽብርተኝነት ተነስቷል። እሱ ራሱ ሌላ ችግር ተፈጥሮ ውዥንብር ሳይሆን በጣም በሚያሳፍር ነገር ትግራይ ኢትዮጵያ አይደለችም ሊሉን የሚሞክሩም ሰዎችንም ሰምተናል ከሰሞኑ ከዚህ የሽብርተኛ ጉምት ጋር በኋላ። ግን የሚገርመው ደግሞ በጣም ብትመለከተው ወደው የፕሪቶሪያው ስምምነት ሲፈረም በቃ እጁን ተጠምዝዞ ተገዶ ተሸንፎ ተማርኮ ፈረመ። ወያኔ ኢትዮጵያ አሸነፈች ጠቅላይ ሚኒስትሩ አሸነፈ ብለው ይሉና እንትኑን ስምምነቱን የደገፉት ሰዎች ናቸው። አሁን ትላንትና ከትላንት ወዲያ ስምምነቱን ደግሞ የተቃወሙትና እሱንም እንግዲህ ብዙ ወቶ ጌታቸው ረዳ ካቢኔቱን አቋቁሟል። በዛሬው ዕለት ደግሞ ሙሉ ለሙሉም ይሄ ነው ባንልም ባለፈው ሳምንት እንዳልነው አሻጋሪ ወጣትነት ስላለው አሻጋሪ ነው። የትውልድ የቀድሞውን ትውልድና የአሁኑን ትውልድ ያሻግራልና ጥሩ ነው የሚል አመለካከት ሰንዝረን ነበረ። አሁን ደግሞ ለዴፕቲ ወደ ለምክትልነት ከሾማቸው ሁለት ሰዎች በወታደር ውስጥ ክፍል አለ ወይም ደግሞ በአመለካከት ልዩነት አለ የተባሉትን ሁለቱን የሚያገናኝ ደብረ ጽማን ነው በነሱ ጀነራል ታደሰ ወረደና ጻድቃንን በምክትልነት ሾሟቸዋል። በጣም ትሉ ጥሩ ጅማሮ ጥሩ አካሄድም ነው።
አዎ አይደለም ግን ያው ጀመሩ
ወጥ ግን አገማይ አንዳንድ ጊዜ ዛካቢ እንግዲህ ሊሆን ይችላል ቢሆን ጥሩ ነው ምክንያቱም ይሄ ተቋረፉ የሚባሉ ነገር በነገራችን ላይ ወያኔዎች አይቋረፉም ይጨቃጨቃሉ። ምናልባት ባጭር ቀን ውስጥ ውሳኔ ስለወሰኑ ነው 17 18 ያተላዩት እንጂ እንደ ለማዳቸው 6 ወር 3 ወር ቢቀመጡ ሁሉም ባንድ ድምጽ አንድ ላይ ወጥቶ ጌታቸውን ለጌታቸው ነው ብለውታሉ። ግን ደብረጽዮንም የተናገረው ነገር ስላለ እሱን እናካታለን ማለት እስቲ እንደው እኔ እነዚህ ዋና ዋና ነገሮች እናልኩ እስቲ አንተ ቀጥለበት።
እሺ እንግዲህ ብዙ ነገር ነው።
አዎ ብዙአጭቄ ባህል ቅርታ አንዳንድ ጊዜ
ፕሬዝዳንት መሆኑ እንዳለ ሆኖ ብዙ ሰው ግር ያለው እኔ መጀመሪያ ከዝም ብሎ ሶሻል ሚዲያ ላይ ነው ለምስሩ አፕሊኬሽን ሾሙ ሲባል ነው ሹሙ አቁቴል እንዴ ምንድነው ጠቅላይ ሚኒስትሩ ያሉት አልመሰለኝም ነበር። እና በኋላ ማም የፕራይም ሚኒስትር ኦፊስ ፔጅ ላይ ሳይ እና ምንድነው ሊሆን የሚችለው የሽግግር የተሾሙትም የሚቴቶ መዋቅር ውስጥ ያሉትም አይ ይመቹኛል አብሬ ልሰራ እችላለሁ አልችልም የሚል ስምምነታቸው ያስፈልግ ይሆናል። መሾም ግን አንደኛ የሽግግር መንግስት እንሾም አይደለም እና ለምን እሾማለሁ ማለት እንደፈለጉ ብዙ ሰዎች አልገባቸውም። በጎም ክፉም ነገር ታይበታለህና ምንድን ነው ሰው እንደየራሱ ወገን እያየ ነው። ለምሳሌ አንዳንድ ሰዎች ይሄ በሌላ በኩል በሌላ ኤክስትሪም ያለው የህወሓት ጭራሽ መደምሰስ አለበት ምናምን የሚለው ወገን እሳቸው ከትግራይ ጋር አብረው መሆናቸውን አብረው እየሰሩ መሆናቸውን ለሱ ለማሳየት ነው የሚሉ አሉ። በሌላ ወገን ደግሞ ሾም ያለውኝ ሲሉ አሁንም ትግራይን አሸንፍ ያለውኝ በትግራይ ጉዳይ ላይ የመወሰን አሸናፊ ሆኜ በመውጣት ክልሉ እንደ አንድ ክልል በህገ መንግስት የተሰጠ ስልጣን አለ የራሱን ፕሬዚዳንት ምናምን እሱ ነው ይመርጠው ፌዴራል መንግስት አይመርጥልም ስላሸነፍኩት ላዩ ላይ የመሾም ስልጣን አለኝ ይሉ ነው ደግሞ የሚልህ አለ። ለማንኛውም የተሾሙትን አብሬ ልሰራ ስለምችል ተቀብያለሁ አንድ ነገር ነው ሾም ያለው ግን ሁሉ መመዘኛ ትክክል አይደለም። አንድ መንግስት ህግን እና ስርዓትን አክብሮ ቢሄድ ነው ጥሩ። ዝም ብሎ ጊዜያዊ ስሜቶች ለተወሰነ የህብረተሰብ ክፍል ወይ ለማስፈራራት ወይ ለማስደሰት እየተባሉ የሚደረጉ ነገሮች ጠቅላይ ሚኒስትሩን ብዙ ጊዜ ይዘዋቸው ገደል የሚገቡት እነዚህ ናቸው። የት ጋር እንደቆሙ እንዳታውቅ የሚያደርግ ከዚህ በፊት በተደጋጋሚ ያወራ ነው። ለኦሮሞ ሄዶ አንድ ነገር ያወራሉ፣ ለአማራ ሄዶ አንድ ነገር ያወራሉ። የሌሊሶፍ ጉዳይ እንዳይመጣባቸው ብዬ አንድ ጊዜ አስቼ እንደነበር ከወፎቹ ወፍ ከይጦቹ አይጥ ስትል በኋላ ሁለቱ አንድ ላይ ተገናኙና መካከል ላይ ሁለቱንም ሳይሆኑ እንደቀሩት እንደሱ አይነት ነገር አላቸው። እና ጥሩ አይደለም እንደ አመል ሆኖባቸው ካልሆነ በስተቀር እና ይህንንም አሁን ለሆነ ነገር ለሆነ አላማ ብለው ያደረጉት እንጂ ተገቢ ነው ህጋዊ ነው ብለው አምነውበት አይደለም። እንደው ቢሾሙ እንኳን በውስጥ ታዋቂነት ጉልበት እንኳን ኖሯቸው ቢያደርጉት ፊት ለፊት ሲወጡ ፊት ለፊት የሚወጣው ህግ ስለሆነ አደረግኩት አይባልም። ውስጥ ለውስጥ ግን ኢንፍሉዌንስ አድርጌዋለሁ ትላለህ እንጂ ፊት ለፊት አይባልም። አድርገውት እንኳን ቢሆን እንኳን ሳያደርጉት ቀርቶ እና ያው ነገር በሚገባቸው ሰው ሰዎች ዘንድ ትንሽ ትዝብት ላይ ጥሏቸዋል። ደጋፊዎቻቸውም ቢሆን ትንሽ ታዝቧቸዋል። ይሄ ነው እንግዲህ። በተረፈ ይሄ የሽግግር መንግስቱ የመቋቋም ሂደት ከተጀመረ ጀምሮ ውስጥ ምንም ባታይም በውጪ በኩል ምን ብሎ ወደዛና ወደዚህ መጎተት የሚፈልጉ ሰዎች ነበሩ አንዳንድ ሚዲያዎችን ጭምርና አደገኛ ነው። በአሁኑ ጊዜ ይሄ ከሌ እንዲህ ነው ከሌ እንዲህ ነው ብሎ ወደ መጓተት መሄድ ወይ እንዲጓተቱ ማድረግ አሁን ባለው የትግራይ ነባራዊ ሁኔታ አደገኛ ነው። የትኛውም አሸናፊ ሆኖ ሳይወጣ እንደሚጣሉ ሚዳቆች የነብር ራት መሆን ነው የሚሆነው። ምክንያቱም እስቲል የሁኔታዎች አስገዳጅነት ወደዚህ መጣው እንጂ ጠላቶቻቸው የለም። ትግራይ ሞጋስ የለም ወር ትግራይ ነጻነቱ እንደ ክልላዊ መንግስት ተከብሮለት መኖር አለበት ብለው አምነው የተው አይደሉም የኤርትራን ጭምርና እንደዚህ አይነት ሁኔታ ላይ ፍጓቶች መፍጠር አደገኛ ስለሆነ ወደ አንድነት የሚወስድ ነገር እንዲያደርጉ ሚዲያዎችም እዚህ ጋር ቢሰሩ ብለን ነበር። አሁን ግን ሁኔታዎች እሱን ነው የሚያሳዩት። በተለይ ከዚህ ከሽግግር መንግስቱ ስልጣን ውጭ የሆኑት የህወሓቱ ሊቀመንበር ደብረጽዮን የተናገሩት ነገር ጥሩ ነው፣ ፖዘቲቭ ነው። የጌታቸው ጋር አብሮ መስራት እንደሚያስፈልግ፣ አንድነት በጣም የሚያስፈልጋቸው መሆኑን፣ መከፋፈል የሚያመጣውን ችግር በትክክል ገልጸው አብሮ የሚሰሩ መሆኑንና ጌታቸው መደገፍ ያለበት መሆኑን ነው የተናገሩት። እነዚህ ነገሮች ፖዘቲቭዎች ናቸው። እንግዲህ አሁን የትግራይ ህዝብ መከፋፈል እንደተፈጠረ ተደርጎ ሲነገርበት የነበረበት ቦታ ጋር እንደሌለ እያወቀ ስለመጣ ወደ አንድነት ላይ ለኢትዮጵያም ነው ለፈቀረውም ኢትዮጵያ የትግራይ ሰላም አለመሆኑ ምን ያህል እንደጎዳ ኢትዮጵያ አሁን ያወቀው ይመስለኛል። እና የትግራይ ሰላም መሆን የትግራይ እንደማንኛውም ክልል ሆኖ ከተቀሩት ክልሎች ጋር የፌደራሉ አካል ሆኖ መኖሩ ብቻ ነው ለኢትዮጵያ የሚጠቅመውና ትግራይ ውስጥ ያለው አንድነት ወደዚህ ሊወስደን ስለሚችል፣ መከፋፈሉ ግን እንደገና ዳግም ወደ ጦርነት ሊመልሰን ስለሚችል ጥሩ ነው። እዛ ውስጥ የምናየው ሰላምና አንድነት በዚህ ደረጃ ነው ማየው። እንግዲህ አሁንም ሌላ ቅድም አንተን ያነሳው እስካሁን ድረስ በሩመር ደረጃ ነው ይፋዊ መግለጫ መውጣቱን አላየሁም። እንግዲህ ከመሸ ወጥቶ ካልሆነ ጻድቃንና ጀነራል ታደሰ ወረደን በምክትልነት ሾሟል ይባላል። ጻድቃን ጭራሽ ከፓርቲውም ውጭ የነበሩ ናቸው። ጀነራል ታደሰ ወረደን የፓርቲ አባል አይደሉም፣ ግን ከዚህ በፊት የመንግስት መዋቅር ውስጥ ሲሰሩ የቆዩ ስለነበሩ አባልም ባይሆኑ የመንግስት መዋቅር ውስጥ ስለነበሩ ለፓርቲ ቅርብ ናቸው። የትግራይ ክልላዊ መንግስት እንደተወጠረ በኋላ የጸጥታ ቢሮ ኃላፊ ነበሩ። ጻድቃን ግን በፍጹም ከዚህ ውጭ የነበረ የተለየ አመለካከት የህገ መንግስቱ ላይ እና የትግራይ ህዝብ በህገ መንግስቱ ላይ ያለው መብቱ መከበር አለበት ቢሉም ከህወሓት የተለየ አመለካከት ያላቸው የሚተቹም ጭምር ናቸው። ይህን ሁሉ ያቀፈ መሆኑ አካታች መልክ እንዲኖረው ያደርጋል። ሌላ እንደሰማሁት ባይቶናም ወደዚህ የመግባት ዝንብ ያሳይቷል። አንድ ውናት ይመስለኛል፣ እሱም ቢሆን ሰልፍ ጠርቶ ነበር የተቃውሞ ሰልፍ፣ ግን ሰልፉን ሰርዞታል። ሰልፉን የሰረዘበት ምክንያት ምናልባት ፖዘቲቭ ነገር አለ ብሎ ስላመነና ወደዚያ ለመመለስ አስቦ ወይም ደግሞ በማንኛውም መልኩ ይህን እዚህ ውስጥ መገፋፋት መፍጠር የለብኝም ከሚልነት ይመስለኛል፣ ግምት ነው። እና በአጠቃላይ የምናያቸው ነገሮች ጥሩ ናቸው። እንግዲህ በዛው ጋር ተያይዞ ህወሓት ከአሸባሪነት ተነስቷል። እዚህ ጋር ብዙ ነገሮች አሉ። ከሽብርተኝነት ሲነሳ ያነሳበትን ምክንያት በመንግስት በኩል ማብራሪያ የሰጡ ሰዎች አሉ። በሌላ በኩል ደግሞ መነሳት የለበትም በሚል የተሟገቱ አሉ። በጣም እንደ ብዙ ዝርዝር ውስጥ መግባት ጊዜው ያለፈ ስለሆነ ሰዓት እየቆጠብን መሄድ ስላለብን አላነሳም። ግን አንድ ማንሳት የምፈልገው ነገር የህወሓትን ከአሸባሪነት የማንሳት ጉዳይ የአሁን ውሳኔ አይደለም። ኦልሬዲ የፕሪቶሪያው ስምምነት ላይ ያለ ነው። ስለዚህ ምንድን ነው የሚሆነው? ፓርላማ ውስጥ አሁን እሱን የተቃወሙ ሰዎች የሰላም ስምምነቱ አይተግበር የሚል ነው። ትግበራውን መቃወም ነው የሚሆነው። ትግበራውን መቃወም ደግሞ መንግስት ስልጣን የተሰጠው መንግስት ሄዶ እንዲደራደር ኤክስኪዩቲቭ ነው ሄዶ እንዲደራደር ስልጣን ያለው አካል የወሰነው ውሳኔ አይ መተግበር አትችልም ማለት ስለሆነ ኮንሲኩዌንሱ ዝም ብሎ እዚህ የሚያበቃ ሳይሆን ይሄ ዓለም አቀፍ ህግ ሆኗል። ያ ስምምነት እኮ ሁለት ወገኖች ሲስማሙበት ከሌላ ከዓለም አቀፍም ከሀገርም ውስጥ ህጎች ጋር ስለማይጋጭ ሁለቱ ውስጥ የሚፈጠረው አለመግባባት የሚዳኝበት ህግ ነው። ያ ጉዳይ የሚዳኝበት ህግ ነው። ስለዚህ ህግ ጥሰት ነው። ህግን አላስፈጸመም ማለት ነው የሚሆነው። ስለዚህ እነዚህን አለማድረግ የሚያስከትለውን ኮንሲኩዌንስ እንደሚያስከትል እንኳን አላሰብም። እና በዚህ ላይ በጣም የገረመኝ ሌላው እንደዚህ በተቃውሞ በኩል ካነሱት መካከል የሰላም ስምምነቱ ሙሉ በሙሉ ባልተተገበረበት ሁኔታ የሚል ነገር ታያለህ። ህግ መፍታት ይለዋል እና ለምሳሌ የሚያነሱት ነገር ህወሓት ትጥቁን ሳይፈታ ይለዋል። የት ጋ ነው ይህንን ሞኒተር የሚያደርግ አንድ የአፍሪካ ህብረት ቡድን አለ? አልፈታም አላለንም። እሱ ትጥቁን አልፈታም አላለንም። ይልቁንስ ብዙዎቹ የሚናገሩት የትግራይ ያልሆነ ወገኖች የሚናገሩት ስምምነቱ ላይ የሰፈሩ ነን የኤንዲኤፍ ፎርስስ የሀገር መከላከያ ከብሔራዊ ሀገር መከላከያ ሰራዊት ውጭ ያሉ ሀይሎች ይወጣሉ፣ የውጭ ሀይሎች ይወጣሉ የሚለው ግን አልተፈጸመም። ብዙዎቹ ይሄንን ነገር የሚሟገቱት ፓርቲዎች ሁሉም እያልኩ አይደለም ወር ኤሊት ይህንኑ ከአማራ ክልል የመጡና የዚህ ትግራይ ውስጥ የገባውን ሀይል እዛው መኖር የሚደግፉ ናቸው። አልተተገበረም፣ ህወሓት ትጥቁን አልፈታም ይለዋል አስረጂ የማይቀርብበት። አዎ አልተተገበረም፣ ምክንያቱም ይሄኛው ፎርስ አልወጣም፣ እሱ ቢወጣ ነው ሙሉ በሙሉ የሚተገበረው፣ አሁንም የሚቀረው እሱ ነው የሚለውን ግን ዘንግተውታል። ስላለ መተግበር ያወራሉ፣ ግን መተግበሩ ደግሞ በዛ በኩል መሆን የለበትም የሚዝ ነው። የዚህ አይነት ኮንትራዲክሽን ያየንበት እና በእንደዚህ አይነት ሁኔታ ሀገር አይገነባም። ሀገር በስራ ላይ ያለን ህግ ማክበር፣ ምክንያታዊ መሆን፣ በስሜት መመራትን መተው ይፈልጋል። ያለመግባባቶች ካሉ እነዚህን አለመግባባቶች ጊዜና ትዕግስት ይፈልጋል። በውይይት ህዝብ ጉዳዩን ጉዳይ አድርጎ በህዝብ በሚፈልገው መንገድ የሚፈታባቸውን መደላድሎች መፍጠር ነው። የኔም የሀገሩን የሚወድ ሰው እንደዚህ ነው ማድረግ ያለበት እና በአጠቃላይ ሰሞኑን ትግራይ ውስጥ ያለውን ነገር በዚህ መንገድ ነው ያየ።
ደብረ ጽዮን ጌታቸውም የሰጡት እንትን ላይ ዋናው እንትን ስደተኞችን ወደ ቤታቸው መምጣት የተቸገሩትን እርዳት የሚልና በስምምነቱ መሰረት
የትግራይ ወሰን
ማስከበር እና በጀት መፈቀድ አለበት፣ ባጀቱንም ቶሎ እንዲለቅ ማድረግ ነው ብለዋልና አሁን አንዱም በተለይ ከአንድነት ኃይል ከምንላቸው ሰዎች ማነው ዶክተር ማናቸው ደሳለኝ ናቸው የአብን ተወካይ፣ እነሱን ስታዳምጥ ወልቃይት በምንም ነገር ለድርድር መግባት የሌለበት ነገር ነው የሚል ማካሄድ አለና አንዳንድ ጊዜ አሁን አብን ሆነ ኢዜማ እነሱ ሁለቱ ፓርቲዎች ሚኒስትሮ ካቢኔ ተስቆጭ ብለው ከጠቅላይ ሚኒስትሩ ጋር ሲወስኑ እጃቸውን አውጥተው ከጠቅላይ ሚኒስትሩ ጋር ተስማምተዋል። ግን በሌላ መልኩ ደግሞ የፓርላማ ሰዎቻቸውን ግን በተለየ መልኩ ደግሞ እንዲናገሩ አድርጓል። በተለይ የኢዘማው ሰውዬ ከጌዲዮ የወጡ ሰው አንድ ሰው ሲናገሩ በጣም እንትን የሚያደርግ ነገርና የአንዳርካቸው ጽጌ ንግግርም ይመስለኛል ምልክ የእሱን አይነት ሂደት ያለበት ይሄ የኤርትራ መንግስት የማይፈልገውን ነገር መደገፍ አይነት ነገር የሚታይበት ነገር አለና እነዚህ ነገሮች እስከ መቼ ድረስ ነው? አንድ ሁለተኛ ነገር እርግጥስ አሁን አቶ ጌታቸው እንደተናገረው የኤርትራ ሰራዊት መውጣት አለበት፣ ሌሎቹ መውጣት ግዛት የትግራይ ግዛት ክልል መከበር አለበት እና ይህን ለፌዴራሉ ነው። ፌዴራሉ ይህንን ያደርጋል ወይ? እንዲሁ ስትመለከተው ሰዓታችን ቆጥብና ፌዴራሉ ይህን ማድረግ ፍላጎት ይኖረዋል ወይ ነው ጥያቄው አሁን።
እሺ፣ አሁን መጀመሪያ ባጭሩ ይሄ የወልቃይት አወዛጋቢ መሬቶች የእነሱ ጉዳይ የስምምነቱ አካል ነው። መጀመሪያ የገባው ኃይል ይወጣል። አወዛጋቢ አካባቢዎች ያለው ጉዳይ በውይይት እና በህገ መንግስቱ መሰረት ይፈታል። አለቀ። ሌላ መንገድ የለውም። ሌላ የሚያዘልቅ ለወደፊት ሁለቱን ህዝቦች ሁለቱን ክልሎች በሰላም አብሮ እንዲኖሩ የሚያደርገው ይሄ የውይይትና የህግ መንገድ ብቻ ነው። የስምምነቱ ማካል ነው ደግሞ ይሄንን ኮምቢ ማለት አትችልም። ስምምነቱ እንግዲህ የፌደራል መንግስቱ ይሄንን የማድረግ ግዴታ አለበት። አሁን የህወሓት ኃይል የለውም፣ ሰራዊት የለውም። ኮሚኒስታ ተብሎ ፈጥቷል። ሰራዊቱ ይበት ተብሏል። ኦልሞስት ተበትኗል ይመስለኛል። ምናልባት የአካባቢ ጸጥታ ለማስከበር ያህል ያለው ካልሆነ በስተቀር አለ የሚባል ነገር በተጨባጭ ከዚህ ገለልተኛ አጣሪ እንትኑ አይ ትጥቁን ፈጥቶ አልተበተለም የሚል ነገር ሲናገር አልሰማንም። ምን ላይ እንዳለ አላውቅም፣ ግን መዋጋት የሚችል ኃይል የለም ትግራይ ውስጥ። እነዚህን የኤንዲኤፍ እና የኤርትራን ኃይል ማስወጣትም ተልእኮ የእሱ አይደለም። እንዲገቡ ያደረገው የፌዴራል መንግስት ስለሆነ ማስወጣት የእሱ አደራ ኃላፊነት ነው። ይፈልጋል አይፈልግም አይደለም፣ ግዴታ ገብቷል። ግዴታውን መተግበር አይፈልግም ማለት ስምምነቱን ጣሰ ማለት ነው፣ ህግ ጣሰ ማለት ነው። የሆነ ህግ ሆኗል ብዬ ያለው ቅድም ይህ ስምምነት ከአሁን በኋላ የሁለት ወገኖች ስምምነት ሳይሆን የሁለቱ አካላት ላይ የሚፈጠሩ አለመግባባቶች የሚዳኝበት ህግ ነው። ስለዚህ የህግ ጥሰት ነው። የህግ ጥሰት የሚያስከትለውን ነገር ደግሞ ይቀበላል ማለት ነው። ይልቁንስ ይችላል ወይ የሚለው ነው። የፍላጎት ጉዳይ ብቻ ሳይሆን የመቻሉ ጉዳይ ግን ያስፈራኛል። የአማራን ኃይል የዚህ ከፋኖ ምናምን የሚባለውን ማስወጣት የመቻሉ ጉዳይ ከዚህ ከፖለቲካ አንጻር ስታየው፣ ምክንያቱም ጉዳዩን ህዝብ እንዲገነዘብ የተደረገበት መንገድ የአማራ ህዝብ ሽንፈት እንዲሰማው የሚያደርግ ስለሆነ ይሄ ሊያመጣ የሚችለውን የፖለቲካ ውጤት በመፍራት አለመቻል ሊኖር ይችላል። የኤርትራን ኃይል ተዋግቶ የማስወጣት ውጣ ብሎ ተዋግቶ የማስወጣት አቅምም ላይኖር ይችላል። አሁን ከፖለቲካም ይሁን ከኃይል እጦት ካለመቻል የሚመነጭ እንጂ ካለመፈለግ የሚመነጭ ያለ ነገር አይመስለኝም። ይህን ካለመቻል የሚመነጨውን ደግሞ አግዙኝ ማለት ይቻላል። ዓለም አቀፉን ማህበረሰብ፣ ሌሎች ኢትዮጵያ ውስጥ ያሉ የትግራይንም ህዝብና ኃይል ጨምሮ አግዙኝ ማለት ይቻላል። ምክንያቱም በፊት የሌላ ክልል ኃይል ይዞ ለመግባት እኮ ከአማራ ክልል ከየት ይዞ ገብቶ አልነበረልን? ለማስወጣት የግድ ህግ ማስከበር በጥያቄ ብቻ ሳይሆን እምቢ ሲል ኃይል መጠቀምን መንግስት ስለሚችል ኃይል የመጠቀም ሞኖፖሊ ስላለው ይህንን ኃይል ሲጠቀም ህግን ሳይጥስ ኃይል መጠቀም ይችላል። ስለዚህ የትግራይንም ኃይል አግዘኝ ማለት እስከ መቻል ድረስ ሊደርስ ይችላል። በዚህ መንገድ ማስወጣት ከዛ ውጭ ግን ዓለም አቀፉ ማህበረሰብ ይኸው አልቻልኩምና አግዙኝ ማለት ነው። እና ያለመፈለግ ነገር ሳይሆን የሚታየኝ ያለመቻል ነገር በጣም ጎልቶ ይታየኛል። ኦፍኮርስ እንግዲህ ውስጥ ትንሽ ያለመፈለግ ልትኖር ትችል ይሆናል። የመንግስት መዋቅር ውስጥ ያለው አካል ብልጽግና አንድ ፓርቲ አይደለም፣ በጣም የተለያየ ስለሆነ እዛ ውስጥ ጉልህ ቁጥር ያለው የማይፈልግ ኃይል ሊኖር ይችላል። በአጠቃላይ ግን መንግስት አለመፈለግ ሳይሆን አለመቻል ነው ጎልቶ የሚታይበት።
በጣም የሚረብሹ ነገሮች እንኳ እዚሁ ላይ እያለሁኝ፣ በነገራችን ላይ አድማጮች፣ አቦይ ስብሐት ነጋ አሜሪካ ነገር ገብተዋል። አሁን እያየኋቸው ነበረ ሪፖርት ሲቀበሏቸው፣ ከአሜሪካ ኢትዮጵያ አትወጡም ብለው ክስ ነገር መስርተው ነበር ይመስለኛል። በዛ በክሱ መሰረት ነው የወጡት።
ፍርድ ቤት ፈርዶላቸው ነበር።
አዎ፣ በስ ብቻ አሁን አሜሪካን ገብተዋል ዛሬና፣ እንደው አንዳንድ ጊዜ ነገሮችን ስትመለከተው ብዙ ነገሮች የኢትዮጵያ ነገር የምናስበውና የሚደረጉ ነገሮች በጣም የተለያዩ ናቸው። ለማንኛቸው አቦይ ስብሐት አሜሪካ
ነው። አዎ፣ ግን አሁን እኔ አቦይ ስብሐት ገቡ ስትል ነው ትዚያ ነኝ። ሌሎችም የተከለከሉ ሰዎች አሉ። አሁን ጀነራል ተፈራ ማሞ
አዎ አዎ አዎ
ለምን የሚከለከል? እኔ የማይገባኝ ነገር እኮ
ከአብይ ጋር ካልተስማማ እኔ ከአብይ ጋር ካልተስማማ ወይ ትታሰራለህ ወይ ትገደላለህ ወይ ከሀገር እንዳትወጣ ትደረጋል። አቅሙን ነገር
እሱ እኮ ነው የሚገርም። አሁን እኮ ሰውዬው አብይ ህግ ሆነ እኮ ማለት ነው።
አዎ ትክክል።
እኚ ሰውዬ በፍርድ ቤት አልታገዱም።
አዎ
ያሳዝናል።
አሁን ተፈራማው ጀነራል ተፈራማው ታመዋል። ባለቤቱን ሳዳምጥ ነበር እንትና በጣም ታመዋል። ወጥቶ ቢታከሙ የሚያሳክመ የመንግስት ገንዘብ አይወስዱም። እኚ ሰው የራሳቸውን ገንዘብ የጓደኞቻቸው የዘመዶቻቸው ገንዘብ አለ ሊያሳክሞች ይፈልጉ ቢለቋቸው ምንድን ነው ችግሩ? እኔ አንዳንድ ጊዜ እኮ በቃ
ምንድነው ችግሩ ሳይሆን ግዴታ አለበት እንጂ በመስቀድ መስቀድ የምርጫ ጉዳይ ሳይሆን መከልከል አይችልም።
የመልክ ህግ መንግስታዊ አንድ ዜጋ የትም ሀገር የመሄድ ከሀገር ወጥቶ የመሄድ መብት አለው። በቃ ምንም ወዲያ ወዲህ የምትለው ነገር መብት አለው። የዚህኛው ደግሞ በኢህአደግም ጊዜ ማን ነው ይልቃል ጌትነት እንዳይወጣ ተደርጎ ነበር አንድ ጊዜ። አቶ ማን ነው ዶክተር አማራራም ታግዶ ነበር፣ ግን በኋላ ሁለቱም ወጥተዋል።
ትክክል አይደለም። በአጠቃላይ መቼም ማንም
አልነበረም። አሁን የአሁኑ ደግሞ ትንሽ የሚብሰው ምንድን ነው እነዚህ ህመም ላይ ያሉ ሰዎች ናቸውና ወጥቶ ቢታከው ምንም ችግር የለም። እኔ ኢህአዴግ እኮ ውጡ ብሎ እኮ የለምን ነበር። እኔ አንዳንድ ጊዜ በጣም የሚገርመው ነገር ውጡልኝ ይል ነበረ። አሁን እንደዛ ነገር ነው ያለውና እሱን እንደው ዝም ብሎ አሁን እያየሁት ስለነበረ ጭንቅላቴ ውስጥ ስለመጣ ነው እሱን ላካፍላችሁ።
ሰዓት እየሄደብን ነው።
በጣም እንትን የጋምቤላ ክልል ይመስለኛል ሰዎችን በድንጋይ ወግረው ሲገሉ የሚያሳይ ቪዲዮ አይቻለሁ። ሰሞኑን አይተህ ይሆናል፣ አድማጮች አይታችሁ ይሆናል። እኔ ምን በቃ ምንም በቃ ስለ ኢትዮጵያ ማውራትም በቃ ማቆም መቻል አለብኝ። እኔ አሁን ውስጤ እየመጣለው ነገር በቃ ለምንድን ነው የማወራው? ስለምንድን ነው ምን ብዬ ነው ስለ ሀገር ስለ ኢትዮጵያ የምትባል ሀገር የማወራው? በየቀኑ እንደዚህ ነገር እያየሁ እሱን አይቼ ሳልጨርስ
ማውራት የሚያስፈልገው ግለሱ ነው። የሚገርም
ቀሲስ አባይ መለሰ የሚባሉ ካህን ደግሞ እሳቸውን በድንጋይ ተወግረው ገድ የት ነው? አዲስ አበባ ላፍቶ አካባቢ እና ይሄን በሙሉ ትመለከትና ቤተ ክህነት ደግሞ እነዚህ የአፈንጋጮቹ ጳጳሳት ፓትርያርኩ ደረሱ ተባለ፣ ግን ደርሰው ምን ተደረገ የሚባል ነገር ምንም ነገር የለም። ሁኔታው ምን ላይ እንዳለ አይታወቅም። የትግራይ ሲኖዶስ ሌላ ችግር ተፈጥሯል። አንደኛው እኔ በቃ ይሄ ነገር ነው ትንሽ ራሴን እየረባበሸኝ ያለውና እስቲ ባለፈው ሳምንትም ስለ ቤተ ክህነት አውርተን ነበርና አንተ ስጋትህን ቀጥል ተናግረሃል። አሁንም የኔ ስጋት እንዳንተው ነው። ምንም እንትን የለ፣ ግን የተደበሰበሰ ነገር አለ። አባቶች ምን እያደረጉ ነው? እነዚህ ሰዎች ገቡ ተባለ፣ 23ቱ ገቡ ተባለ፣ ግን ከዛ በኋላ ምን ተደረገ? እነዚህ ሰዎች ስልጣናቸው እንዲጸናላቸው ተደረገ ወይስ ምንድን ነው? በቃ የተደበሰበሱ ነገሮች ብዙ ነገሮች አሉ። ምንድን ነው የሚለውን ነገር እንበልና ከዛ ወደ ትግራይ ክልል እንሄዳለን። ስቀጥልበት ምንም አባት
ባለፈው ሳምንት ምን ተባብለን ነበር? የኦሮሚያ ክልል ፕሬዚዳንት 23ቱን ሰዎች ለመስጠት የስንት ቀን ጊዜ ተሰጡኝ? ስጡኛሉ። 5 ቀን። ምንድን ነው የጠበቅነው? በአምስት ቀን ውስጥ ሰዎቹ ንብረታቸውን አስረክበው የያዙትን ቤተክርስቲያን ለቀው ይቅርታ ጠይቀው ይወጣሉ ነው አደለ? እንዱ እኮ ይሄ ነው። አቀርባቸዋለሁ ማለት ዝም ብሎ ሽርሽር አይደለም። ይሄ እነዚህን ውጤቶች ነው በውስጥ አካባቂነት ስናስብ የነበረ። አሁን ከአምስቱም ቀን አልፏል። ኦፍኮርስ አምስተኛው ቀን በፊትም በኋላ አይታወቅም። ግን እነዛ 24ቱ የሀገረ ስብከት ጳጳሳት መንበረ ፓትርያርክ ደርሰው እንደነበረ ሰምተናል። ሄደዋል። እንደውም ያው ይዟቸው የገባው ዳንኤል ክብረት መሆኑንም ጭምር ነው የሰማነው። ጭምጭምታ ነው የወጣው። ቤተ ክህነቷም ገብተው ይቅርታ ጠየቁ፣ እንደዚህ እንደዚህ አሉ አልተባለም። በዛም በኩል እነዛ ጳጳሳቱም የተባሉትም ይሄ ሆነ አላሉም። ጭጭጭጭ ነው የተባለ። አምስት እንግዲህ አምጥቼ አስረክባችኋለሁ በውስጥ አካባቂነት ነገሩ በዚሁ ያበቃል የተባለው ነገር 5 ቀን አልፎት ይኸው 10ኛ ቀኑን ይዟል። ምንም የተለወጠ ነገር የለም። እኔ እንደሚገባኝ እነዚህ 5 ሰዎች 24 ሰዎች አይ ምንም የምናስረክበው ስልጣን የለም ከፈለጋችሁ አጽድቁ የሚል አቋም ይዘው ይሄ ደግሞ ሊሆን ስለማይችል እንዲመለሱ የተደረገ ይመስለኛል። ይህን ይፋ ማድረግ ሊፈጥር የሚችለው ያልተጠበቀ ነገር በህዝብ ውስጥ የሚፈጥረውን ስሜት ተስፋ መቁረጥ ምናልባት ነገሩም ባልተፈለገ አቅጣጫ ሊወስድ ይችላል በሚል ግምት ወይም ሌላ የማናቃቸው ሊገለጽበት ያልቻለበት ምክንያት ስላለ እንጂ ከዚህ የተለየ ሊሆን አይችልም ብዬ ነው ለገመት። እኔ ባለፈውም ሳምንት ይሄ ነገር ጊዜው በጣም ረዝሟል፣ አሁን ወደ ሁለተኛውም እየመጣ ነው፣ ከላይ የሚወሰዱ እርምጃዎች ከስር ሌላ ስራ እየተሰራ እየተጠናቀቀ ነው ብዬ ነበር። የሚገርምህ እነዚህ 24 እንኳን ቢተዉ ባለፈውም ብያዋለ ይኸኛው ከስር ሌላ የተቀመጠ ነገር አለ። ህዝባዊ መልክ ህዝብ እምቢ ብሏል፣ ሌላ የሚመጣውን አልቀበልም እንጂ ተደርጎ የተቀመጠና ቫዮለንስ እንዲነሳ ልክ ያኛው ህጋዊው ሲሄድ ቫዮለንት የሆኑ ወጣቶች መጥተው ውጡ ከዚህ እኛ የምንፈልገውን አባራችሁ እናንተ ልትመጡ አትችሉም የሚል ነገር እንዲደረግ ሁሉ ከስር የተሰራ ነገር ሁሉ አለና ውስብስብ ብሏል። አሁንም የምናያቸው ነገሮች የሚያሳዩን ይሄንን ነው። ስለዚህ ምን ይደረግ የሚለው እንግዲህ ቤተ ክህነቷ መላ ሊኖራት ይችል ይሆናል፣ ግን ዝም ብለህ እንደ አንድ ሰው ስታየው በጣም አስቸጋሪ ውስብስብ ነገር የተፈጠረ መሆኑን የምታየው እና ይሄ የሚፈራው የቤተ ክርስቲያኗ አንድነት አደጋ ላይ ወድቋል። ልክ ያኔ ሆ ተብሎ ጥቁር የተለበሰ ምናምን ጊዜ የነበረው ድንጋጤ የፈጠረው ነገር አሁን ተሻሽሏል አይደለም እኮ በባሰ ሁኔታ ነው ያለው። በባሰ በቃ ያን ጊዜ የተፈጠረውን ድንጋጤ ምንድን ነው ያስደነገጠው? ሰው ሊከፈል ነው አይደል? ገና ጅምር ነበር። አሁን ግን ሪቨርስ ማድረግ የማይቻልበት ሁኔታ በማይታይ ሁኔታ ተፈጥሮ ነው ያለው እና እየጨመረ ነው እንጂ ይሄ እየቀነሰ ያለ ነገር የለም። ግን ይሄንን ነገር ወደ ኋላ ለመቀልበስ የሚደረገው የህዝብም ይሁን የቤተ ክህነቷ እንቅስቃሴና ጫና ደግሞ የበለጠ እየደከመ ነው። ወዴት ነው የሚሄደው ለመናገር ያስቸግራል። በተጨባጭ መሬት ላይ ያለው ሁኔታ ግን ይሄ ነው። ሌላው ደግሞ አሁን አደገኛው ደግሞ የትግራይን ማስተላለፍ ነበር። እንግዲህ ያኔ በተፈጠረው ጦርነት እዚህ ያለው ሲኖዶስ እና ቤተ ክህነት እና ትግራይ ያለው ሊገናኙ አልቻሉም። በዚህ መካከል ክፍተቶች ተፈጥረዋል። ይሄ ብቻ ሳይሆን እንግዲህ ክፍተቶች ሲፈጠሩ ማለት እኔ መንግስታዊ ተቋማት የፌዴራል መንግስት ተቋማትም እዚህ ያሉት እና እዛ ያሉት ግንኙነታቸው ተቋርጦ ነበር። እዚህ በጀት ወደዛ አይሄድም፣ ምክንያቱም የፋይናንስ እንቅስቃሴ የለም፣ የባንክ እንቅስቃሴ የለም ምናምን የስልክ የለም የምን የለም፣ ግንኙነቶች ሙሉ በሙሉ ተቋርጠው ነበር። አንደኛ ምክንያት የትግራይ ለብቻ እንዲሆን ያደረገ። ሁለት ይሄ ብቻ አይደለም፣ እውነቱን ለመናገር ሌሎች ምክንያቶች ማለት ትልልቅ የሃይማኖት አባቶች እንደ ሃይማኖት አባት ይሄ ደም አፋሳሽ ጦርነትን እናውግ፣ ጦርነቱ እንዲቆም እንጸልይ ብለው መስበክ ሲኖርባቸው ልብሳቸውን ከመልበሳቸው ውጪ ሌላ አንድ ካድሬ ወይም የመከላከያ ኃይል አባል ከሚናገረው ባልተለየ ሁኔታ ጦርነቱ እንዲካሄድ አንደኛውን እንዲደመስሰው ይጥባ ሲል የሚል ቅስቀሳ ሲያደርጉ ነበር። ይሄ የፈጠረውም በጠላትነት ቤተ ክህነት የማንም ጠላት አይደለች፣ እግዚአብሔር ፍቅር ነው። እንኳን የሚጠሉህንም ቢሆን ውደድ ነው የሚለው። ይሄንን ሳይሆን ያየነው ወዳጅ የነበረውን ጠላት ማድረግ ነው ያየንበት። እነዚህም ይሄም ጭምር ክፍተቱን ጨምሮታል። እነዚህ በአስተዳደርና በፋይናንስ አለመገናኘት ቤተ ክርስቲያን ጦርነት ውስጥ መግባት ሳይኖርባት ገለልተኛ ሆና ጸሎትና እርቅ ላይ ማተኮር ሲኖርባት በለው ውስጥ መግባቷ ቤተ ክርስቲያን እንደ ተቋም አይደለም ትልልቆቹ ሃይማኖት አባቶች ትልልቆቹ ጳጳሳት ከተውበት የነበረ መሆኑ የሚሰጡት ትንታኔ የሃይማኖት አባት ሳይሆን የፖለቲካ ሰዎች እስኪመስል ድረስ ተገብቶበት ስለነበረ ጠላትነት ተፈጠረ። ይሄ ነው ምክንያቱ። አሁን ያሳዝናል ይሄ ነገር። በዛ በኩል ቤተ ክርስቲያኗ ለብቻ ሌላ የቤተ ክህነት ውስጥ ያለን መነሻ አድርጋ እዚህ ያለው መንበረ ተክለ ሃይማኖት እዚህ ያለው መንበረ ሰላማ የሚል መልክ ይዞ እንዲወጣ አደገኛ ጥሩ ያስፈራል።
በጣም ያስፈራል።
አንድነቷ የቤተ ክርስቲያኗ አንድነት ኢትዮጵያ ውስጥ ያለውን ሌሎች ልዩነቶች ሁሉ የሚያስተሳስር ነገር ውስጥ አለው። ለምሳሌ ህዝብን ያቀራርባል የቤተ ክርስቲያኑ አንድነት። ለምሳሌ ቤተ ክርስቲያን ለምን ሲከዳውን በጣም ነው የሚከደው። ይሄ ትልቁ ሃይማኖታዊ ጉዞዎች ይደረጋል።
አዎ እንደ
ሃይማኖታዊ ጉዞ ሲደረግ ከወላይታ ይሄዳል፣ ከኦሮሞ ይሄዳል፣ ከትግሬ ለአንድ ጉዳይ ስለሆነ የሚሄደው የራሱ ኢትዮጵያን ታያሳለህ በቤተ ክርስቲያኑ ውስጥ ትልቅ ነገር ነው። በጣም ቀላል ነው የሚመስለው። እነዚህ ነገሮች ሁሉ ልናጣቸው ነው። ያንደኛው ቤተክርስቲያን ውስጥ ያለ ቫልዩ የሌላው ያልሆነ ፒልግሪም ለሃይማኖታዊ ጉዞ ሲሄድ ያም ለራሱ የኦሮሞም ለር ይሲ አንድነቷ አንደኛው የሚያስተሳስረንም ነገር ስለሆነ አንድነቷ መጠበቁ ለሀገር አንድነትም ነው የሚጠቅመው። ኦፍ ኮርስ ሁሉም የሁሉም ፍላጎቶች በቤተክርስቲያኗ ውስጥ ምላሽ የሚያገኙበት የሁሉም ህዝብ ቋንቋ መሰበክ የባህልና የወግ መከበር እንደ የሁኔታው በኮንቴክስቹዋላይዝ ማድረግ ባህሉን እና ወጉን ከአምልኮ ስርዓቱ ጋር እነዚህ ሁሉ እንደተጠበቀ ነው አንድነቷ መጣበቅ አለበት። አሁን ግን የኦሮሚያ ብቻ ሳይሆን የዋናው ግንዱ ደግሞ
ትልቁ
አሁን እንዴት ይደረግ ነው?
አዎ ትልቁ ችግር እኔ እዛው ላይ ያለ እንደው በደንበኛ እውነቱን በደንብ ደቆስ እናርገው ግዴለህ። ታስታውስ እንደሆነ የአክሱም ውስጥ የነበሩ ግድያዎች፣ የካህናት ግድያዎች፣ የመነኮሳት ግድያዎች በተመለከተ በተለያዩ ትግራይ ሚዲያዎች ሲወጡ እና እዛን ጊዜ እንትን ሲያደርጉ ብዙዎች አክቲቪስቶች ይናገሩ የነበረው እና ደግሞ እንደ ትልቅ አሁን የመንግስት ሚዲያዎችና የመንግስት ደጋፊ ነን ባዮች ካህናቱን በነገራችን ላይ ካህናቱ ብቻ ሳይሆን በጥቅሉ ቀኑን ትክክለኛ ቀኑን ባላስታውሰውም በጦርነቱ በተጀመረ በሳምንቱ ይመስለኛል በአንድ ቀን ውስጥ ጧት 4:30 ላይ ሁሉም 4:30 ቆሞ እጁን ደረቱ ላይ አድርጎ ከመከላከያ ጎንነን የሚል እንትን ቅስቀሳ ተደርጎ ሁሉም አድርጓል። የቤተ ክርስቲያን የኦርቶዶክስ ተዋህዶ ቤተ ክርስቲያንና የእስልምና ሃይማኖት ቤተ ክርስቲያንን ግን እኔ ካድሬዎች ነበሩበት አለኝ ካህናቱ አድርገዋል። እኔ ማቀብ አስላል አቃለሁኝ ይሄን በደንብ ካህናቱ አድርገዋል እና ከዛ በኋላ ይሰነዘሩ የነበሩት ደግሞ ውስጥም የነበሩ ውጭም የነበሩ እነዚህ ጳጳሳት ከአቡነ መርቆሪዎስ ጋር ገብተው የነበሩት እብድ ካህናት ነው የምላቸው። ጤነኞች በሆኑ እንደዛ አይሆኑም ነበርና አሁንም አሉ። እነሱ ደግሞ ጦርነቱን በጣም እንዲፋፋም በተለያየ መልኩ ሲገልጹበትም የነበረ ነው። በእኛ ይሄ ነገር ትክክል አይደለም፣ የዛሬውን አንመልከት፣ የዛሬውን የወደፊቱን እንመልከት። የወደፊቱን መመልከት የተሳነው በኔን ከኔና ከአንተ እድሜ ባለጸጋ የሆኑ ከእና ካንተ የበለጠ እውቀቱም ብቃቱም ያላቸው ሰዎች ማሰብ ያልቻሉትን እኛ አስበን ነበር። በዚች ባለችን ጭንቅላትና የወደፊት የኢትዮጵያ ታፋንታ ሃይማኖቱ ምን ሊያደርሰን እንደሚችል ዋናው ከአክሱም ተገንጥለህ ወዴት ልትደርስ ነው? ገባ? አክሱምን አስቀይመህ ወዴት ልትገባ ነው? ትግራይን አስቀይመህ? ምክንያቱም መሰረታችን፣ የታሪካችን፣ የሃይማኖታችን በእስልምናም ሆነ በክርስትናው ሃይማኖት መሰረታችን ትግራይ ነው። ይሄን ልናጣበት ነው ብለን ስንል የሚሰማም አልነበረም። እና አሁን እስከናካቴው ብድግ ብሏል። ጦር ሜዳ ላይ የሄዱ ካህናት አሉ። አሁን እኔ የማውቃቸው ስማ መጥራት አልፈልግም። አሁን ጦር ሜዳ የሄደው የዘፈኑ ያዘፈኑ አቃለሁ አይቻለሁኝ ነበሩም ደሞ ድምጽ ከነ ድምጻቸው ማለም ይሄ ነገር እንደነዚህ ያደረጉ ሰዎች አውቀንም ይሆን ተሳስተናል ብለው ወጥቶ መጀመሪያ በግለሰብ ራሳቸውን ነጻ ማውጣት መቻል አለባቸው ይቅርታ መጠየቅ መቻል አለባቸው አንድ ሁለተኛ ነገር ቤተ ክህነቱን ፓትሪያርኩ መቃየም ተማርም የመንግስት ሚዲያ የታደ ያደረገው ምንድነው በዛን ሁለት ቤተ ክህነቱ ሲካሄድ የነበረ ስብሰባ ነበር ፓትሪያርኩ የነበሩበት የነዛን ጉድ ካደረጉ በኋላ የሳቸውን ፎቶግራፍ አድርገው ነው የለጠፉትና ዜና ይሰሩት አስተውሳለሁ ዜናው ሲሰራ ሁሉ አባሁን እንደውም ፓትሪያርኩን ተጠያቂ ለማድረግ የሚፈልጉም ሰዎች አዳምጫሉ ትላንት ከትላንት ወዲያ በተለይ ትላንትና ያ ትክክል ማልነበረም ፓትሪያርኩ ራሳቸውን ችለው የተንቀሳቀሱላቸው ሐሳባቸውን ሲገልጹ የቤተ ክህነቱ አቋም አይደለም ብለውኮ የሳቸው ጻሃፊ ወጥቶ አቡነ ኤልያስ ወጥቶ ተናግረው ኮንነዋቸዋል ፓትሪያርኩን እንደነዚህ አይነት ግፍ የሰሩ ሰዎች ናቸው አሁን ሀገር ያፈረሱ ያሉት ከጠቅላይ ሚኒስትሩ በጠቅላይ ሚኒስትሩ ጋር አብረው ከጠቅላይ ሚኒስትሩ ቁጭ ብለው ያዋሹ ውሸታሞች ጠቅላይ ሚኒስትሩ የጠቅላይ ሚኒስትሩ ውሸት እንደተጠበቀ ሆኖ ነው ማራ ፖለቲከኛ ነው ዋሸት አለበት እነዚህ ግን የሃይማኖት አባቶች ግን ዋሽተዋል ሰዎች ሲሞቱ ዝም ብሎ ተመልክተዋል ገባ እና ይሄን ነገር በግለሰብ ራሳቸው ወጥተው ይቅርታ የሚጠይቁበት መድረክ በመቻቸት አለበት በሌላ መልኩ ደግሞ የትግራይ ህዝብን የነሱ ስሜት በአብላጫው ኢትዮጵያ ውስጥ አሁን ሊኖር ይችላልም ነአለም ግን ተገዶም ሆነም ማርጋ ያደረገው ነገር በእኛ በኩል እኛ እንደ ሬዲዮ አዘጋጅ እንደ ሚዲያ ሰዎች ግን በተደጋጋሚ ተናገረው ከትግራይ ህዝብ ጎን ይሄን በተመለከተ ከነሱ ጎን እንደነበርን ገልጸናል ችግሩን እናስተውቀና ቃለን ህመሙ ከባድ እንደሆነና ቃለን ወዲያው ዲህ ምንለው ነገር የለም እንኳን እንደዚህ ማረግ ከዛም የበለጠበት ቢያደርጉ እኔ ምንም ኒምል አግዛቸው እንደሆነ ነው እንጂ ለምን አደረጋቸው ብዬ አልጠይቃቸውም ግን በዛው መጠን ደግሞ እንደ አባት እንደ መሰረት እንደምሆኑ መጠን አሁን የተጠራ ጉባኤ አለ አዲስ አበባ ዛሄደው ችግራቸውን ተናግረው ዘዴና መፍትሄ የሚያጣበት ነገር ቢያመጡ መርጣለሁ ብቻ ሳይሆን እመኛለሁ እንዲያመጡ እመኛለሁ ማጸናለሁኝም አንተም እንደዚሁ ሐሳቡ ከዚህ በፊት በጣም ደጋግመ እንትም ታደርገው ስለነበር እንደው ዝም ብዬ ልናገረው ሳናድበሰበሰው ልናገረው ብዬ ስለሆነ እሱ ነው አንድና ይሄን ነገር አለ ምክንያቱም አሁን ችግራችን እየበዛ እንጂ እየቀነሰ አይደለም ያለው አሁን እኚህ ካህን እኚህ ቄስ በላይ መለሰ የሞቱበት አንዱም እዚህ የቤተክርስቲያኑ ወጣውረድን በተመለከተ የመጣ ነገር ነውና እነሱን ሁሉ ያስቀምጣው
ሊኖረው ይችላል እየገምታለሁ
ትክክል ነህ ማምንም ወዲያውም ተምታረገ ነገር
እ ስጋቴ ጉዳዩ ወደታች አወርደው የተከነት ድንበር ላይ ነው ያለው የኦሮሚያ ድንበር ላይ ነው ያለውና ሁለት ያ የሞቱበት አካባቢ ሁለቱንም ኔቸር ነው ያለው ይሄ አራርፋ ምንድነው ምን ማርያም ነች ኦርሲዛ ማርያም ኦርሲዛ ማርያም ድንበር ላይ ያለች ነችና ያ አካባቢ የዚህ ከዞ ጀምሮ የቄሮ እንቅስቃሴ ሲኖር ሁሉ አክቲቭሊ የሚንቀሳቀስ አካባቢ ነው። እና ምናልባት እርግጠኛ ሆኜ አይደለም ግን የድሮው በእንትን እነዚያ ወጣን ብለው እንኳን ቢመለስ በኃይል ውጡ ከዚህ የሚል አደረጃጀት ከስር ሊኖር እንደሚችልና የህጋዊውን ቤተ ክርስቲያን አቋም የሚደግፉ በአቅራቢያው በአካባቢው ያሉ ካህናትም ጭምር ለአደጋ የተጋለጡ ሊሆን እንደሚችል ያመለክታል። ጠቋሚ ነገር አለው። ኦፍኮርስ ፖሊስ ምርመራውን ሲነግረን ነው ሙሉን የምናገው ግን እኔ ግምት አለኝ።
ፖሊስም የተናገረውን ሰምቼዋለሁ። ምንም ያጨረብራሉ ተዋቸው ባክን የፖሊሱን ነገር ተወኝ። እኔ የፖሊስና ነገሩት አራት ደቂቃ ነች መሰለኝ ያለችኝ አሁን ከእንግዲህ አራት ደቂቃ ሶስት ደቂቃ ተኩል አራት ደቂቃ ነው ያለ በአራት ደቂቃ ውስጥ አንተ ትጨርሷለህ አልጣልቃ ገባብህም የአሜሪካ መንግስት የሚያወጣው አመታዊ የሰብአዊ መብት ጥሰትን በተመለከተ ኢትዮጵያን በጣም ተናግሯ ብለው ብዙ ሰዎች እንትን እያደረጉበት ነው ዳንኤል በቀልን ዛሬ ሳዳመጠው ነበረ ትላንትና ሳዳመጠው ነበር ጀርመን ሬዲዮ አሜሪካን የሰጠው መግለጫና ብሊንከን የሰጠው መግለጫና እኛ ያወጣነው መግለጫ ተቀራራቢነት አለው የሚል አነጋገርም ተናግሯል። እና ለምን ይሄን ያልጮህ እንደመጣላቀም የባለሙያዎች መርማሪ ጉባኤ እንትን ደሞ እንዲቋረጥ ኢትዮጵያ ተሐሳብ እንዲቋረጥ ተሐሳብ ጠይቃ ነበር እሱን አንስታለች ግን እንዳይታደስ ግዜው እንዳይታደስ የሚተባለበት ግዜ አለ ጠቅላላ አርገና ይሄ የሰባዊ መብት ምክንያቱ ይሄ ረዘም ያለ ሪፖርት ነው ረዘም ያለ ወሬ ዘገባ ማድረግ ያለብን ነገር ነው ምናልባት የሚከተለው ሳምንት የመጀመሪያው እናደርጋለን ቀጠሮ
ሌላ ከያጅ ጉዳይ ሊሆን ስለሚችል ያን እናነሳዋለን
ቃል አልገባም ምክንያቱም
ሰዎች ሰምተውታል
በዛሬና በሚከተለው ሳምንት የሚሆነውን ነገር ስለማላውቅ እሺ ቀጥልበት አንተ ትጨርሷል
ባጭሩ የብሊንከን እዚህ መጥተው ከተመለሱ በኋላ የተናገሩት ነገር ነው አንደኛ አመታዊ የስቴት ዲፓርትመንት የኢትዮጵያ ለንቸገር ሁሉም ሀገር ላይ የሚያውቁት ሰሜኑ ግጭት ዋናው ነገር ሁሉም ወንጀሎች ላይ ተሳትፈዋል በመጀመሪያ በኢትዮጵያ በሰብአዊነት ላይ ወንጀል ተፈጽሟል የጦር ወንጀል ተፈጽሟል የሚለውን ነገር ነው ያነሱት እና የዘር ማጥፋት ተፈጽሟል የሚለውን ነገር አንስተዋል በዚህ ውስጥ የኢትዮጵያ መከላከያ ኃይል የኤርትራ መከላከያ ኃይል የአማራ ኃይሎች እና የህወሓት ኃይሎች ተሳትፈዋል ነው ያሉት የጦር ወንጀልን ሁሉንም ተጠያቂ አድርገዋል በሰብአዊነት ላይ የተፈጸመ ወንጀል በሚለው ወደ አማራ ኃይሎች ነው የሄደው የኤትኒክ ክሊንሲንግም ወደ አማራ ኃይሎች ነው የሄደው በአጠቃላይ ባጭሩ ስናየው ይህንን የያዘ ነው የዲፓርትመንቱ ሰመራይዝ ያደረጉት የውጭ ጉዳይ ሚኒስትሩ እንግዲህ ዋናው ነገር ምን ውጤት ያስከትላል አሁን ይህን ጉዳይ ከዚህ በፊት አሜሪካ አቋም አልነበረም የያዘችበት አሁን ግን አቋም ይዤበታለሁ ይሄ ነው የኔ አቋም ነው ዊድተርመን ያሉት በቃ አቋም ይዘናል አቋም ከተያዘ ደግሞ ኮንሲኩዌንስ አለው አሜሪካ የራሷ የሰብአዊ መብትና የዲሞክራሲ ቫልዩ ስላላት ኢትዮጵያ እነዚህን የሰብአዊ መብትና የዲሞክራሲ ቫልዩ ስላላከበረች ኢንጌጅመንታችን አስቸጋሪ ይሆናል ማለት ነው ስለዚህ ከአሜሪካ ኢትዮጵያ የምትፈልጋቸው ነገሮች አይገኙም ማለት ነው አጓን ጨምሮ
የአጓ ነገር በቀላል እንትን የሚደረግ አይደለም ሞዛምቢክም አንድ አፍሪካ ሀገር እንደዚህ ተጥሎባት ተነስቶባት አምስት ዓመት የፈጀባት ይች ሀገር ተመልሳ አጓን ለመግባትና ኢትዮጵያ እንደዚህ በአጭር ጊዜ
ውስጥ የህግም ጉዳይ ስለሆነ ከባድ
ብዙ ውጣ ውረዶች አሉበት እና እሱ አለ ሌላው እዛው ላይ ያለ ነገር ቢኖር ምንድነው የሰብአዊ መብት የዩኤን ሰብአዊ መብቱን ሱናና እንዳይታደስ ይችላል በዛ ምክንያት በነገራችን ላይ እስከ ሴፕቴምበር ድረስ ነገራችን ካላሳካ ለኢትዮጵያ መንግስት ያንን ኤክስቴንድ እንደሚያርጉ ግን እርግጠኛ መሆን መቻል አለብን እና እነዚህ ለጊዜው እኔ ይሄን ያለኝ አንተ የምትለው ነገር ከሌለ በዚሁ እናብቃ ስለ ትብብርህ እናመሰግናለን።
አዎ ምንም አጭር ነው ግዜው ብዙ ነበረ ግን አጭር ስለሆነ ግዜው የለም። ታዲያ ጉዳዮች መነሻ የሚሆኑን ስለማይጠፋ አያይዘን ሰፋ አድርገን እናያለን።
በጣም ነው የማመሰግነው አድማጮች ለዛሬ ያለን ፕሮግራማችን እዚህ ላይ ያበቃል። በሚቀጥለው ሳምንት እስከምንገናኝ ድረስ ለሀገራችን ሰላም ይሁንልን መልካም ጾም ለእስልምና ሃይማኖት ለኦርቶዶክስ ሃይማኖት ወገኖቻችን ደህና ሰንብቱ። Soul the joy serve. Soul the joy serve.